ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬው ዝግጅታችንን እናስተዋውቃችሁ። የሰብአዊ መብት ጥሰቶች፣ የአየር ንብረት ለውጥና የመሳሰሉት ዓለም አቀፍ ፈተናዎችን በድል ለማለፍ ያለመታከት መታገል ያስፈልጋል ሲሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጥሪ አቀረቡ።
We increase hope and opportunity and peace around the world.
ሙሉ ዘገባውን ይዘናል። በሌላ ዘገባ ሰላማዊ የመማር ማስተማር ሂደት ለማካሄድ ቅድመ ዝግጅት ማጠናቀቁን የባህር ዳር ዩኒቨርሲቲ ገለጸ።
አቀባበላቸው፣ ሁኔታቸው፣ ግባቸው እኔ አይሩም ጥሩ ነው። በቃ በጣም ደስ የሚል ልጆቹ ደግሞ ተምሮ ራሳቸውን ትልቅ ቦታ ማድረስ የነሱ ፋንታ ነው።
ግን እዚህ አሁን ስመጣ ሁሉም ነገር ሰላም ነው። ግቢውም ጥሩ እንደሆነ አይቻለሁ።
የተማሪዎቹን ወላጆች ነው ያደመጣችሁት። ሙሉ ዘገባ ይኖረናል።
በሌላ ዘገባ የተባበሩት መንግስታት ድርጅት የመን ከፍተኛ የረሃብ አደጋ ከፊቷ እንደተጋረጠ አስጠነቀቀ።
My assessment, my advice to you is that there is now a clear and present danger.
እንደኔ ግምገማ ረሃብ በየመን በስፋት ተንሰራፍቷል። ማንኛውም በሰብአዊ እርዳታ ላይ የተሰማራ ባለሙያ ከዚህ ቀደም አይቶት የማያውቀው የከፋ የረሃብ አደጋ እንደሆነም ላረጋግጥ ወዳለሁ።
የአሜሪካ ድምጽ የአፍሪካ ክፍል ኃላፊዎች ከጠቅላይ ሚኒስትር አብይ ጋር ያደረጉትን ውይይት የተመለከተ ቀሪ ክፍል ዝግጅትም ይዘናል።
ንግግያቸው ነው ስለሆነ በጣም በሰከረና በበሰለ አመለካከትና ከበሰለና ከሰከነ ጭንቅላት የሚመነጭ ንግግር ነው የሚያደርጉት።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መተናል። የመን ውስጥ ቸነፈሩን እየታገሉ ያሉት የሰብአዊ ረዴት ሰራተኞች እየተሸነፉ ነው ሲሉ ያስጠነቀቁት የተባበሩት መንግስታት ድርጅት የሰብአዊ ረዴት ዋና ኃላፊ 14 ሚሊዮን ህዝብ በከፍተኛ ቸነፈር በቅርቡ ሊመታ እንደሚችል አስጠንቅቀዋል። ማርክ ሎክ የመንግስታቱ ድርጅት የጸጥታ ምክር ቤት ባደረጉት ገለጻ እጅግ ግዙፍ የሆነ የረሃብ ቸነፈር የመን ላይ አፍጥጦ መጥቷል ብለዋል። የግዝፈቱና የክብደቱ መጠን ማናቸውም የሰብአዊ ዳታ ባለሙያ በስራ ዘመኑ ገጥሞት የማያውቅ እንደሆነ ነው ያስገነዘቡት። የተባበሩት መንግስታት ድርጅቱ ባለስልጣን የመን ላይ የተደቀነው አደጋ በተመለከተ ሲያስጠነቅቁ ይህ የመጀመሪያቸው አይደለም። ባለፈው የአውሮፓውያን አመት ሁለት ጊዜ ማስጠንቀቂያውን የሰጡ ሲሆን ያኔ የሰብአዊ እርዳታ ምላሹ በከፍተኛ መጠን በማደጉና ሳውዲ አረቢያ የምትመራው ህብረት የየመን ወደብ ከበባውን በማቆሙ እጅግ የከፋ የነበረውን ሁኔታ ለመከላከል ተችሏል።
በአጨቃጫቂው የደቡብ ቻይና ባህር የቻይናና የዩናይትድ ስቴትስ መርከቦች ሊጋጩ መቃረባቸው ኢኮኖሚያቸውንና ወታደራዊ ደህንነታቸውን ውጥረት የተሞላበት ነገር ግን ከግጭት ነጻ በሆነው በሁለቱ ሀገሮች ግንኙነት ላይ የተሞረከዘውን የእስያ ሀገሮች አደናግጧል። የባህሩን የይገባኛል ጉዳይ የተመለከተም ከቤጂንግ ጋር ስምምነት ላይ መድረሱን ይበልጥ አንገብጋቢ አድርጎታል። የዩናይትድ ስቴትስ የመከላከያ ሚኒስቴር እንዳለው ዩኤስኤስ ደ ኬተር የተባለው የዩናይትድ ስቴትስ መርከብ እንደ አውሮፓውያን አቆጣጠር መስከረም 30 ቀን ደቡብ ቻይና ባህር ላይ በ40 ሜትር ርቀት መቀራረቡንና የአሜሪካውን መርከብ አቅጣጫውን እንዲቀይር ተገደዋል ይላል። ቻይና ደቡባዊ ጠረፏ ከሚነሳው ከባህሩ ክልል ጠለል ከመቶ በላይ የኔ ነው ባይ ስትሆን ዩናይትድ ስቴትስ ደግሞ የለም የሌሎችም ሀገሮች በባህር ክልሉ የመጠቀም መብት አላቸው በማለት ትከራከራለች። ባለፈው ቅዳሜ 10 አባል ሀገሮች ያሉትና ከመካከላቸው አራቱ በባህሩ ላይ ይገባኛል ጉዳይ ከቻይና ጋር የሚጨቃጨቁበት የደቡብ ምስራቅ እስያ ሀገሮች ማህበር ማለትም ASEAN በመከላከያ ሚኒስትሮች የቻይና መከላከያ ሚኒስትር ጂም ማቲስን ጨምሮ የአሜሪካ ተወካዮች ማብራሪያ እንዲሰጡበት ጠይቀዋል። ውዝግቡን የሚከታተሉት ምሁራን እንደሚሉት እነዚህ ሀገሮች አንድ ቀን የአሜሪካና የቻይና መርከቦች ቢጋጩ ቻይና ዋሽንግተንን ለመቋቋም ባህሩ ላይ ያላትን ወታደራዊ ይዞታ ቶሎ ብላ ታጠናክራለች የሚልም ስጋት አላቸው። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ካድማስ እንሻገርላችኋለን።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዘገባችንን እናልፈው። ሰላማዊ የመማር ማስተማር ሂደት ለማካሄድ ቅድመ ዝግጅት ማጠናቀቁን የባህር ዳር ዩኒቨርሲቲ ገልጿል። ወላጆች በበኩላቸው ተማሪዎች ለትምህርት እስከመጡ ድረስ ትኩረታቸው ትምህርት ብቻ ሊሆን ይገባል ብለዋል። የባህር ዳር ዩኒቨርሲቲ ለዚህ የትምህርት አመት ከ6000 በላይ ተማሪዎችን ተቀብሏል። አስቴር መስካናው ከባህር ዳር ተጨማሪ ዘገባላት።
የባህር ዳር ዩኒቨርሲቲ በያዝነው የትምህርት ዘመን ከ6800 በላይ አዲስ ተማሪዎችን እየተቀበለ ይገኛል። ዩኒቨርሲቲው በእንግድነት ለሚመጡ ተማሪዎች በየአቅጣጫው የትራንስፖርት አገልግሎት በመመደብ ከመናሃሪያና ከአውሮፕላን ማረፊያ እየተቀበለ ወደ ግቢው ያደርሳል። በጥቅሉ ጥሩ አቀባበል እያደረገ እንደሆነ አዲስ ግብ ተማሪዎችና የተማሪ ወላጆች ይናገራሉ። ከባሌሮቤ የመጡት አቶ ታዬ ለዚህ ምስክር ናቸው።
ዩኒቨርሲቲም ደግሞ ጥሩ ነው። ትላንት ራሱ መኪና መንገድ ላይ ቆይተን ነበር። ከምሽቱ 2 ሰዓት ነው እዚህ ገባ። በስነ ስርዓት እዛ መናሃራ መጥቶ ተቀበሉ። ልጆቹን እንዳለ 2 ሰዓት ተኩል ይሆናል መጥቶ ዶርም ያስገቡት። በስነ ተቀበሉት። በቃ እኛም ደግሞ በሰላም አልጋይዘን አድርን መጣ። ባህር ዳር ጥሩ ሀገር ነው። ሰላምም ያለው ሀገር ነው። ምንም ችግር የለም። ትምህርት ቤቱም ጥሩ ነው። ታብዬ ነው እዚህ የመጣሁት። እንደውም ሌላ ሀገር ቢሆን አላመጣም። እዛ በብር አስተምራለሁ እንጂ ወደዚህም አላመጣም ነበር። ግን እዚህም አመጣው። እዚህም አይቼ ግቡንም አይቼ ደግሞ ደስ አለኝ። በጣም በጣም ደስ አለኝ። አቀባበላቸው፣ ሁኔታቸው፣ ግባቸው፣ አየሩም ጥሩ ነው። በቃ በጣም ደስ የሚል ነው።
እንግዲህ ሰላማዊ የመማር ማስተማር ሂደት ለመፍጠር የተማሪውም የወላጁም የመምህራንም ውጤት ነውና ከተማሪውም ከመምህራኑም ከማህበረሰቡ ምን ይጠበቃል ብለው ያስጠላሉ?
አሁን ተማሪ እንግዲህ እኛ አስተምሬን እነሱ ጥሩ ደረጃ ላይ እንዲደርስ ነው የምንፈልገው። እኛ በብርም በሆነ በአቅማችን እንረዳለን። ልጆቹ ደግሞ ተምሮ ራሳቸውን ትልቅ ቦታ ማድረስ የነሱ ፋንታ ነው። ልጆቹም ደግሞ በስነ ስርዓት ያለ ምንም ፖለቲካ ትምርቱን ብቻ ተምሮ ወደ ትምርቱ ነው ጭንቅላቱ መሆን አለበት እንጂ እኛ መክሮን ይሄንን ነው። ልጆቻችንም ደግሞ ሌላ ውስጥ የሚገቡት በቃ ይሄ የኛ ሐሳብ። አሁን ምንም የቀራ የለም። በቃ ለኛ ሆኗል። መንግስት ከዚህ በላይ የሚፈልገው የለም።
ሌላዋ ልጃቸውን ለማድረስ ከደቡብ ክልል ጋሞ ጎፋ ሳውላ ከተማ የመጡት ወይዘሮ ታገኝ በሀገሪቱ በአንዳንድ ቦታዎች ከሚታዩ ግጭቶች ጋር በተያያዘ ልጃቸውን ራቅ ወዳለ ዩኒቨርሲቲ ለመላክ ተቸግረው ነበር። መንገዱም ዩኒቨርሲቲውም ሰላም ሆኖ በማየቴ ደስ ብሎኛል እያሉ ነው።
ልጄን እዚህ ለማስመዝገብ ነው ይዤ የመጣሁት። ያው ቦታውም በጣም ሩቅ ስለነበረ መንገዱም አሁን ባለው ሁኔታ ጋር ተያይዞ ያው ሁኔታውም ጥሩ እንዳልነበረ ነው። ግን እዚህ አሁን ስመጣ ሁሉም ነገር ሰላም ነው። ግቢውም ጥሩ እንደሆነ አይቻለሁ። አሁን እዚህ ከመጣ በኋላ ፊት ካለው ሁኔታ ጋር አያይዤ አመጣጤ ጥሩ አልነበረም። ግን እዚህ መጥቼ በጣም ደስ ብሎኛል። ግቢውም ጥሩ ነው። ሰላም አለው። ሁሉም ነገር የተረጋጋ ነው። ከዚህ በፊት ከጸጥታው ጋር ተያይዞ ጥሩ ነገር አልነበረም። ግን አሁን በዚህ ክልል ላይ ያለው ነገር ሳይ ከዛ ካለው ሁኔታ ጋር አያይዤ ሳይ ጥሩ ነው። በጣም ደስ የሚል ሁኔታ ነው ያለው። እኛ ጋር በጣም ችግር አለ። አሁን ከዚህ በፊት እንኳን እስከ ዛሬ አሁን ትምህርት የራሱ መደበኛ ትምህርት እስካሁን እኛ ጋር አልተጀመረም። እኔ አሁን እዚህ አካባቢ ሳይ ትምህርት ሁሉ ተጀምሯል። ሁሉም ነገር ሰላም ነው። ጥሩ ነው። ማለት አሁን ካለው ከደቡብ ጸጥታውና ይሄኛው ሳይ በጣም ጥሩ ደረጃ ላይ ነው ያለው። በዚህ እምነት ነው አሁን ልጄንም እዚህ ጥዬ ለመሄድ ያሰብኩት። ማለት ነው ላለመላክም ፊት ወስኜ ነበር። አሁን መጥቼ ሁኔታውን ሳይ በጣም ደስ ነው ያለኝ። ስለዚህ አሁን በቃ ምንም ካለው ሁኔታ በጣም ደስ ብሎኛል።
የዩኒቨርሲቲው ፕሬዝዳንት ዶክተር ፍሬው ተገኝ በበኩላቸው ማንኛውም ተማሪ የየትኛውም የፖለቲካ ድርጅት አባልም ደጋፊም መሆን መብቱ ነው፣ ግን በዩኒቨርሲቲው ቆይተው ልዩነት ተቻችሎ መኖር ካንድ የተማረ ዜጋ የሚጠበቅ ኃላፊነት መሆኑን መረዳት አለበት ይላሉ።
የፖለቲካ ልዩነትን እንዴት ማስተናገድ እንዳለብን ለሌላው ማህበረሰብ ህብረተሰብ ልናስተምር የሚገባን እንጂ አብረን መኖር አቅቶን የባስን ሆነን መገኘት የለብንም እና ይሄ የሚጠበቅ ነው መጠበቅ ያለበት ነገር ነው። በዚህ ረገድ ተማሮቻችን ልዩነታቸው ይዞ ሊመጡ ይችላል። የማንኛውም ፖለቲካ ፓርቲ ደጋፊ ሊሆኑ ይችላሉ። የፖለቲካ ፓርቲዎቻችን ቁጭ ብለው በጠረጴዛ ዙሪያ ተነጋግረው ተደራድረው ሊስማሙ ይገባል የምንል እድል ተሰጣቸው የፈለግነውን መምረጥና ስልጣን ሊረከብ ይገባል የምንል ሰዎች እኛ ግን ውስጥ አንድ ላይ መኖር ካቃተን መነጋገር ካቃተን እና የብጥብጥ ምንጭ ሆነን ከተገኘን ምሳሌ ልንሆን አንችልም ማለት ነው። ከሌላው ከምን ወቅሳቸውም የተሻልን አይደለንም ማለት ነው። እንዲያውም የባስን ማለት ነው። በዚህ ረገድ ተማሪዎቻችንን ቻሌንጅ ማድረግ እንፈልጋለን። በእኛም በኩል ምን በማድረግ መድረኮችን ሳይንሳዊ በሆነ መንገድ እናመቻቻለን። እዚያ ላይ የሐሳብ ፍጭት ውይይት ክርክር እንዲያደርጉ እድሉን እናመቻቻለን ማለት ነው። እንግዲህ የዚህ አካል የሆነው ደግሞ አንዱ የሌላው ለልና ሊያስከብር የሚችለው በሐሳብ ከሆነ በመነጋገር ከሆነ በእውቀት ላይ ተመስርቶ ከሆነ አላስፈላጊ ብጥብጦችን ሊያስነሱ የሚችሉ ነገሮች መጀመሪያውን መኖር የለባቸውም ብሎ ማመን ያለበት ራሱ ተማሪው ነው ማለት ነው። ካሉም እነዚያን የማስወገድ ስራ መስራት ያለበት ራሱ ተማሪው ነው ማለት ነው። እና በዚህ ረገድ ለምሳሌ እንደ ምሳሌ እዚህ በፊትም ተነስተው የነበረው የተለያየ የፖለቲካ ፓርቲዎች መለያዎች መብታቸውን ሊኖራቸው ይገባል። እነዚያ ፖለቲካ ፓርቲዎች የተለያየ ህብረተሰብ የተለያየ የፖለቲካ እምነት ሃይማኖት እና የመሳሰሉት ባለው ህብረተሰብ ውስጥ ግን የብጥብጥ ምንጭ ሊሆኑ አይገባም ብለን እናስባለን። ስለዚህ ህገ መንግስታዊ ህጋዊ የሆነውን የሀገሪቱን ሰንደቅ ዓላማ ካልሆነ ለምሳሌ የተለያየ የፖለቲካ ድርጅት አርማ ሰንደቅ ዓላማ ይዘው ገብተው ለልዩነታቸው ምንጭ መሆን የለበትም ነው።
ዶክተር ፍሬው አያይዘው ለአዲስ ገብ ተማሪዎች ዩኒቨርሲቲውን ህግና ደንብ እንዲሁም በአዲሱ የትምህርት ፍኖተ ካርታ ላይ ውይይት ይደረጋል ብለዋል።
በዩኒቨርሲቲዎች ትንሿ ኢትዮጵያ በመንላት ውስጥ ሲኖሩ የዩኒቨርሲቲውን ህግ ደንብ ማወቅ መቻል አለባቸው። እንግዲህ ሁላችን ከህግ በታችንን ከህግ በታች መሆናችን ደግሞ የሚጠቅመው ለሁላችን ነው ለጋራችን ነው። ማንንም የራሳችን መብት እንዲነካብን እንደማንፈልገው ሁሉ የሌላውን መብት ደግሞ መንካት የለብንም። ያንን በተመለከተ እንግዲህ ከህገ መንግስቱ የመነጨና የከፍተኛ ትምህርት አዋጁን መሰረት ያደረገ የዩኒቨርሲቲ ሌጅስሌሽን አለ፣ የሰኔት ህግ አለ፣ ከዚህም በተጨማሪ የተማሪዎች የዲሲፕሊን ኮድ አለ። በእነዚህ ላይ ሁሉ ተማሪዎችን የግንዛቤ ማስጨበጫ ስራ እንሰራለን። በነገራችን ላይ ለዚህ አላማ ተማሪዎች ምዝገባ ከጨረሱ በኋላ ባሉት ሁለት ቀናት በአገሪቱ የትምህርትና ስልጠና ካርታን ፍኖተ ካርታ ላይና በእነዚህ ህጎች ላይ የግንዛቤ ማስጨበጫ እና የውይይት መድረኮችን አዘጋጅተናል። እንግዲህ የነዚህ ውጤት የሚለካው ቀደም እንዳልኩት ወደ ሰላማዊ መማር ማስተማር ገብተን በውጤት ሲታይ ነው ማለት ነው። እኛ ግን በእርግጠኝነት ሰላማዊ መማር ማስተማር ብቻ ሳይሆን የበለጠ ውጤት መዘግብበት አመት ይሆናል ብለን ነው የምናስበው።
በመጨረሻም ተማሪ ፈንታ የታየ የምታስተላልፈው መልእክት ቢኖር ይሄው ነው።
እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግራይ ነኝ ምናምን ብለው በዘር ሳይከፋፈሉ በደረሳቸው ደም ተስማምተው በቃ ሁሉም ኢትዮጵያዊ ስለሆኑ ተስማምተው ተጋግዘው አብረው ያጠኑ አብረው ተምረው በቃ ተጋግዘው ማለፍ አለባቸው ብዬ ነው የማስበው። ምንም አይነት ፖለቲካ አያስፈልግም።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ወደሚቀጥለው ዘገባችን እናልፋው። የሰብአዊ መብቶች ጥሰት፣ የአየር ንብረት ለውጥና የመሳሰሉት ዓለም አቀፍ ፈተናዎችን በድል ለማለፍ ያለመታከት መታገል ያስፈልጋል ሲሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጥሪ አቀረቡ። ኢትዮጵያ ለድርጅቱ ተግባራት ከፍ ያለ ዋጋ እንደምትሰጣው አስታውቃለች። መለስካቸው አመሃ ስርስራለሁ።
ዛሬ ረፋዱ ላይ አዲስ አበባ በሚገኘው የመንግስታቱ ድርጅት ስብሰባ ማዕከል በተከበረው የተባበሩት መንግስታት ምስረታ ቀን የድርጅቱ ዋና ጸሐፊ ለዓለም አቀፉ ማህበረሰብ መልእክታቸውን አስተላልፈዋል። በዚህ መልእክታቸው የዛሬው ዕለት የሰውን ልጆች ሁሉ ተስፋ፣ ህልምና አድማሳዊ ፍላጎት ያካተተው የተባበሩት መንግስታት ድርጅት ቻርተር ልደት ቀን መሆኑን አስታውሰዋል። የድርጅቱ ሴትና ወንድ ሰራተኞችም በየዕለቱ ይህንን ቻርተር ተግባራዊ ለማድረግ ይጥራሉ ብለዋል። በየዕለቱ ቻርተሩን ተግባራዊ ስናደርግ እንቅፋቶች ቢገጥሙንም ተስፋን ቆርጥም ብለዋል ዋና ጸሐፊው። በአዲስ አበባ በተከበረው በዓል ላይ የአንቶኒዮ ጉተሬዝን መልእክት ያነበቡት በኢትዮጵያ የተባበሩት መንግስታት የልማት መርሃ ግብር ወኪልና የሰብአዊ ጉዳዮች አስተባባሪ ሚስተር አይኒያስ ቻፒንጋ ቹማ ናቸው።
Extreme poverty is being reduced, but we see inequality growing. Yet we don't give up because we know by reducing inequality.
ፍጹም ድህነት በዓለም እየቀነሰ ቢሆንም የሀብት መመጣጠን ግን በእጅጉ እየሰፋ ነው። ይሁንና ተስፋ አንቆርጥም፣ ምክንያቱም የሀብት አለመመጣጠንን በቀነስን ቁጥር ተስፋውና እድሉም እንዲሁ በዓለም ዙሪያ የሰላም መስፈንን እንደሚያሰፋ እናውቃለንና። የአየር ንብረት ለውጥ ፍጥነት እየቀደመን ነው። ይሁንና በዚህም ተስፋን ቆርጥም፣ ምክንያቱም የአየር ንብረት ለውጥን መታገል ብቸኛው መፍትሄ መሆኑን እናውቃለን። በአያሌ ስፍራዎች የሰብአዊ መብት ጥሰት እየተፈጸመ ነው። ይሁንና ተስፋን ቆርጥም፣ ምክንያቱም የሰብአዊ መብቶችና ሰብአዊ ክብርን መጠበቅ የሰላም መሰረት መሆኑን እናውቃለን። ግጭቶች እየተባዙ ብዙዎችም እየተቸገሩ ናቸው። አሁንም ተስፋን ቆርጥም፣ ምክንያቱም ለማንኛውም ሰው ሴትም ሆነች ወንድ፣ ሕፃን ሆነ አዋቂ የሰላም ሕይወት ሊኖረው መብቱ እንደሆነ እናውቃለን።
ዋና ጸሐፊው በመልእክታቸው መደምደሚያም በዚህ የተባበሩት መንግስታት ምስረታ መታሰቢያ ዕለት ሁላችንም የተባበሩት መንግስታት ቃል ኪዳኖችን ለመጠገን ፕላኔታችንን ወይንም ምድራችንን ለመፈወስ እንዲሁም ማንንም ወደ ኋላ ላለመተው እንደ መንግስታቱ ድርጅት ያንዱንና የሁሉንም ክብር ለመጠበቅ ያለንን ቁርጠኝነት እናጽና ሲሉ ጥሪ አቅርበዋል። በዚህ ክብረ በዓል ላይ የኢትዮጵያ መንግስት ወክለው የተገኙት የሀገሪቱ የውጭ ጉዳይ ሚኒስቴር ሚኒስትር ዴኤታ ወይዘሮ ሂሩት ዘመነ በበኩላቸው ኢትዮጵያ ለድርጅቱ የሚሰጠውን ከፍ ያለ ስፍራ አስታውሰዋል።
No doubt, the United Nations is the largest body serving as a unique platform.
የተባበሩት መንግስታት ድርጅት በዓለም አቀፍ ደረጃ ስጋት በሆኑ ጉዳዮች ላይ ውይይትና መከክር ለማድረግ ከፍተኛ መድረክ እንደሆነ አይጠረጠርም። ኢትዮጵያ እንደ አንድ የድርጅቱ መስራች ሀገር በአሁኑ ወቅትም የአፍሪካ ኢኮኖሚክ ኮሚሽን ጨምሮ የ28 የድርጅቱ አባላት መቀመጫ ስትሆን ምንጊዜም ቢሆን ድርጅቱ ለሚያከናውናቸው ተግባራት የምትሰጠው ዋጋ ከፍ ያለ ነው።
የተባበሩት መንግስታት ድርጅት በኦፊሴል ህልውናው የታወቀው የዛሬ 73 ዓመት በድርጅቱ የጸጥታ ምክር ቤት ቋሚ አባላት የነበሩት የቻይና ሪፐብሊክ፣ ፈረንሳይ፣ ሶቪየት ኅብረት፣ ዩናይትድ ኪንግደም እና የዩናይትድ ስቴትስ መንግስታት የድርጅቱን ቻርተር ካጸደቁ በኋላ ነበረ። በመስራች መንግስትነት የሚታወቁት ግን 50 የዓለም ሀገሮች ብቻ ናቸው። ከእነዚህም መካከል ኢትዮጵያ አንዷ ስትሆን ግብፅና የደቡብ አፍሪካ ኅብረት የዛሬዋ ደቡብ አፍሪካ ሌሎች የአፍሪካ ብቸኛ ሀገሮች ነበሩ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የተባበሩት መንግስታት ድርጅት የመን ከፍተኛ የረሃብ አደጋ ከፊቷ እንደተጋረጠ አስጠነቀቀ። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ ለዩናይትድ ስቴትስ የጸጥታ ምክር ቤት ትላንት ባስተላለፉት መልእክት በጦርነት ጉዳት የደረሰባቸው ሀገራት ከዚህ ቀደም ታይቶ የማይታወቅ አደገኛ ረሃብ ከፊታቸው እንደተጋረጠ ገልጸዋል። የተባበሩት መንግስታት በጠራው የሰብአዊ እርዳታና አመጽን የማስቆም ስብሰባ ላይ የቪኦኤዋ ባልደረባችን ዚላቲካ ሆክ ተገኝታ ነበረ። መስታወት አድርጋው ታቀርበዋለች።
በየመን መንግስትና በሁቲ አማጽያን መካከል በተፈጠረው ጦርነት ሳቢያ ሰላማዊ ሰዎች በምግብ እጦት እየተሰቃዩ ነው። ህጻናት ለችጋር ተጋልጠዋል። በአንዳንድ ቦታዎች በኮሌራና ዲፕቴሪያ በመባል በሚታወቀው ህጻናትን በሚያጠቃ ተላላፊ የጉሮሮ በሽታ አሁንም ህይወታቸውን እያጡ ነው። ፋይዛ ኦምቦርሃን ዲፕቴሪያ በመባል የሚታወቀው ህጻናትን በሚያጠቃ ተላላፊ የጉሮሮ በሽታ ልጆቻቸውን በሞት ተነጥቀዋል።
My daughter got sick all of a sudden. We tried to nurse her back to health in the neighborhood, but 2 days later
ሴት ልጄ በድንገት ታመመችብኝ። በአቅራቢያችን ወደሚገኘው የጤና ጣቢያ ወሰድናት። ከሁለት ቀናት ህክምና በኋላ ሞተችብኝ። ሴት ልጄን ቀብሬ እንደተመለስኩ ወንዱ ልጄ ደግሞ ታመመ። ወደ ሰንዓ የተሻለ ህክምና ካገኘ በማለት ወሰድነው። እሱም አልተረፈም።
የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ ለተባበሩት የደህንነት ምክር ቤት እንደገለጹት በየመን እየደረሰ ያለው የሰው ልጅ ሞት ከምግብ እጦት ጋር በእጅጉ የተያያዘ ነው።
We also know that many deaths are hidden. Only half the health facilities in Yemen are
functioning. የሰላማዊ ሰዎች ሞት ቁጥር አሁንም ግልጽ እንዳልሆነ ተረድተናል። በየመን ከሚገኙ የጤና ተቋማት ውስጥ ግማሽ የሚሆኑት ብቻ ናቸው አገልግሎት በመስጠት ላይ የሚገኙት። በርካታ የመናውያን ደግሞ በእነዚህ የጤና ተቋማት አገልግሎት ለማግኘት የገንዘብ አቅም የላቸውም።
የተባበሩት መንግስታት የሰብአዊ እርዳታ ምክትል ኃላፊ እንደሚሉት ቀደም ሲል ከነበረው መረጃ በመነሳት በከፋ ረሃብና ተላላፊ በሽታ ምክንያት ከአምስት ዓመት በታች የሚገኙ 130 ህጻናት በየቀኑ ይሞታሉ። ይህ የሞት ቁጥር ከቀን ወደ ቀን በመጨመር ላይ ይገኛል። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ
My assessment, my advice to you is that there is now a clear and present danger
እንደኔ ግምገማ ረሃብ በየመን በስፋት ተንሰራፍቷል። ማንኛውም በሰብአዊ እርዳታ ላይ የተሰማራ ባለሙያ ከዚህ ቀደም አይቶት የማያውቀው የከፋ የረሃብ አደጋ እንደሆነም ላረጋግጥ ወዳለሁ።
የተባበሩት መንግስታት ባለስልጣናት እንደገለጹት በየመን 1.8 ሚሊዮን ህጻናት በተመጣጠነ የምግብ እጥረት ችግር ላይ ይገኛሉ። 400 ሺህ የሚሆኑት ደግሞ በአስከፊ ረሃብ ላይ ይገኛሉ። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ የእርስ በርሱ ጦርነት ሙሉ ለሙሉ እስካላቆመ ድረስ ረሃቡ የእያንዳንዱን የመናዊ ቤት ማንኳኳቱን እንደሚቀጥል ይናገራሉ። በየመን 29 ሚሊዮን የሚሆነውን የህዝብ ቁጥር ከውጭ በሚገባ ውስን እርዳታ ለመመገብም አዳጋች እንደሆነ ጨምረው ተናግረዋል። ወደሚቀጥለው ዘገባችን እናልፋለን። ጠቅላይ ሚኒስትር አብይ የአፍሪካ ዳይሬክተር ንጉሴ መንገሻና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን በጽፈት ቤታቸው ተቀብለው አነጋግረው ነበር። የአሜሪካ ድምጽ በኢትዮጵያና በጎረቤት ሀገራት ለሚገኙ ዘጋቢዎቹ ሰሞኑን በአዲስ አበባ የሰጠው ስልጠና የተጠናቀቀው ባለፈው አርብ ነበር። ውጣውረድ ባልተለየው የኢሃዲግ መንግስትና የአሜሪካ ድምጽ ያለፉት 27 ዓመታት ግንኙነት አንድ ጠቅላይ ሚኒስትር የጣቢያውን ኃላፊዎች ተቀብሎ ሲያነጋግር የመጀመሪያው ነው። ከአቶ ንጉሴ መንገሻና ከወይዘሮ ትዝታ በላቸው ጋር እስክንድር ፍሬው ያደረገውን ቃለ ምልልስ ሶስተኛ ክፍል ለዛሬ ይዘናል።
ባባራ መሐከል ነው። እንደውም እኔ እንግዲህ አባራው ጉዳይ የለኝም እንድናንተ አባራውን አትወድትም እንደሆነ አላቅም እያሉ አስቆኙን።
ግንባታው የፈጠሩ አባራ ማለት ነው። ግንባታ የተካሄደ ስለ
አው ግንባታ የተካሄደ ነው። ሰራተኛ ይሰራ ነው። በሰራተኛ መሐከል ነው የምናልፈው። ሰራተኞችን ይጨብላሉ ይጨብጣሉ፣ አንዳንድ የሚያናግራሉ እና ከዚህ በፊት በጣም ጨለመን በመጋረጃ የተጋረደ ቢሮ ነበር። አሁን ግን መስኮቶች የተሰሩለት ነው። ብርሃን አለው። የመዝናኛ ክፍል አለው። የመጸለያ ክፍል ሁሉ አለው። በተለይ ደግሞ በጣም ኤፊሽንት እና ኤፌክቲቭ የሆነ ዋይፋይ ይገባበታል። ኢንተርኔት አገልግሎት ይገባበታል። ከዛ ደግሞ ቪዲዮ ኮንፈረንስ ማድረጊያ ክፍል ሁሉ አለ። በጣም ሞደርን ዘመናዊ መንገድ የሚታነጽ ነው። በአጭር ጊዜ ውስጥ ታቅዶ በአጭር ጊዜ ውስጥ የሚያልቅ ይመስለኛል። እሱ ብቻ አይደለም። ከዚህ በፊት ያ የቀድሞ የሚኒሊክ አደባባይ ወይም የአራት ኪሎ የጠቅላይ ሚኒስትሩ ጽሕፈት ግቢ የሚባለው በሙሉ ወደፊት የተወሰነው ክፍል ታድሶ ለቱሪዝም እንደሚከፈት ነው። 150 ዓመት በላይ የዘለቀ ዛፎች አሉ እዛ። የትም በኢትዮጵያ ክፍል የማይታወቅ የማይታይ ነው፣ ወይንም ቤትም ዓለም የማይታይ ነው። ያ የሚማርክ ቦታ ነው ለቱሪዝም። በተረፈ ደግሞ የሚኒሊክ አዳራሽ እስከ 3000 ህዝብ ሊያስተናግድ የሚችል አዳራሽ አሉ አለ። ያ ሁሉ ታድሶ ወደፊት ለቱሪዝም ክፍት መሆን አለበት ብሎ የተሰራ ነው። ያን ሁሉ ዞሮ ነው ያሳዩን አካባቢ እና ያን ሁሉ ጊዜ ወስዶ ነው ያሳዩን። ገረመኝ በጣም በረጋ መንፈስ፣ በጣም ደግሞ በሚያሰዳ መንገድ። ደግሞ የገረመኝ ነገር አንድ ጠቅላይ ሚኒስትር ስለዛ ነፃና እደሳ ዲቴሉን ዝርዝሩን ውስጡን ያውቁታል። ይሄም ነበረድ ከዚህ ወክል መረጃው እንዲህ ነው ጠቅላላው ዲዛይንም ሚኒስታቸው አድርገውት እንደሆነ አላውቅም እኔ በወክሌ ሰራሳቸው ዲዛይን ያደረጉት መስለኛው።
የአሜሪካ ድምጽ ከኢትዮጵያ መንግስት ጋር ባለፉት 27 ዓመታት የነበረው ግንኙነት ይታወቃል። ውጣ ውረዱ ይታወሳል። በብዙ ሂደቶች ውስጥ አልፏል እና ይህ አሁን ጠቅላይ ሚኒስትሩ ጋር ያውም በአጭር ጊዜ ቀጠሮ ገብቶ የአሜሪካ ድምጽ ኃላፊዎች በዚህ መንገድ ውይይት ማድረጋቸው የነበረው ማቀባበል እንድምታው ምንድን ነው? ሰፋ እናደርገውና
ለኔ እንደምታው ይሄ ነው ብዬ ልልህ አልችልም ግን በጣም ብዙ ነገር ተስፋ ሰጪ ነው እንደው ወደ ኋላ መለስ ላርገህና የአገሪቱ የፖለቲካ ህዋ ላይ ያለውን ሁኔታ ብንመለከት አጠቃላይ ስለ እንድምታውም ሊነግርህ ይችላል አሁን ማህበራዊ መገናኛ ላይ የምታያቸው ነገሮች አሉ ሚዲያዎች ላይም የምታያቸው የምትሰማቸው የሚያሳስቡ እንዲሁ መናቆር የሚመስሉ ነገሮች አሉ ጠቅላይ ሚኒስትሩ ግን በአመለካከታቸው ከዛ አርቀው የሚያስቡና ራቅ ያለ አመለካከት ያላቸው መሆናቸው ያረጋጋል እዚህ አንድ ሳምንት ብቻ بنቆይም እኔ በጣም ማህበራዊ ሚዲያውን በጣም ነው መከታተል የምወደውና እሱን ስትከታተል ይረብሻል ነገር ግን እሳቸውን አነጋግረህ ስትወጣ ስለሀገሪቱም ሁኔታ ስለፖለቲካ ሽግግሩም ስለሰላሙም ትረጋጋለህ እንደዛ ነው ያለው ሁኔታ ከዛ እንድምታው ላልከው ትልቅ ተስፋ ያለን ምንድነው አቶ ንጉሴ አሁን የተለያዩ የመንግስት ባለስልጣናትን ሊያነጋግር እየሞከረ ነው እዚ ቢሮ ልንከፍት እንችላለን ተጨማሪ ጋዜጠኞች እስካሁን ፈቃድ ያልተሰጣቸው እንደሚሰጣቸው ባለፈው 10 የኢትዮጵያ ጋዜጠኞችን አሰልጥነናል ከሶማሊያ ከተለያዩ አካባቢዎች ከመጡት ጀምር አሁን ደግሞ 4 ያላገኙ አሉ ተስፋችን ምንድነው እነሱም ፈቃድ እንደሚያገኙ ወደፊትም እኛ የምንዘገብበት ቢሮ እንደሚኖርን የቮይስ ኦፍ አሜሪካ አፍሪካ ዲቪዥን በሌሎች የአፍሪካ ሀገሮች ከሌሎች የኤፍኤም ሚዲያዎች ጋራ ያለውን ግንኙነት ሊኖረን እንደምንችል ኢትዮጵያ ብቻ ነው ውስን የሆነው ይሄ ነገር እስከዛሬ ድረስ እንግዲህ ተስፋ ሰንቀን ነው የምንመለሰው ማለት ነው
በዚህ ላይ እንደንቀጥል አቶ ንጉሴ እንግዲህ ከሀገሪቱ ዋንኛ ከሀገሪቱ ቁንጮ ሰው ጋር የተገናኛችሁት የአፍሪካን አጠቃላይ የአሜሪካ ድምጽ ሬዲዮን ከስቃሴ ተመራለህና ከዚህ አንፃር ኢትዮጵያ ውስጥ ወነተም ይሄድል ተከፍቶልናል አሁን ብለህ እንድትወጣ ያደረገህ ምንድነው ከውይይቱ ይዘት ውስጥ ምን ተገኘ ከዚህ ውይይት
በነገር ላይ ከዛ በፊት እስካሁን መራው የነበረ ፕሮግራም ተስተማሪ የምታደርገው ፕሮግራም ከዚህ ውጭ ጃም ይደረግ ነበር
እንዴ ያማርኛው አገልግሎት
ነው ያማርኛው አገልግሎት አልፋልፎም አፋን ኦሮሞ ይታፈን ነበር ጃም ይደረግ ነበር ይታፈን ነበር ያ ሁሉ አልፎ እኔንም ማለጂ ኤዲተሯንም በእንግድነት ተቀብሎ የሚያስተናግድ ጠቅላይ ሚኒስትር አሶ የትልቅ ተስፋ ምንጭ ነው ከዛ በተረፈ ግን በእውነት አንድ ግልጽ ያረኩላቸው ያስፈልና አስተምር ለምሳሌ ጋዜጠኞቹ ሁልጊዜ you know ሀቅ ላይ ተመሰረተ ፋክት ቤዝድ ሚዛና የሆነ ባላንስድ የሆነ ፌር የሆነ ለዚህም ለዛ የማያደላ ለመንግስትም ይሁን ለኦፖዚሽን የማያደላ እና በጣም ፌር የሆነ ትክክለኛ የጆርናሊዝም መተክል ላይ ተመርኩዞ ሪፖርት የሚያርጉ ፕሮግራም የሚያመረጩ ፕሮዲስ የሚያርጉ ጋዜጠኞች ነው ማፍራት የምንፈልገው እነዚህ ነው ደግሞ እንዴት ነው ሪክሩት የምታደርጉት አሉ ዋናው ነገር ከትምህርት የጨረሰ ብቻ መሆንንም ይወጣ መሆን የለበትም አንደኛ የትምህርቱ ስኪል ያለው ሁለተኛ ደግሞ የሥራ ተመክሮ የሚያካበተ መሆን አለበት ምክንያቱም እዚህ ሀገር የሚካሄደውን ወሬም ሆነ ዜናዎች የሚዘግብ ሰው በጣም ሪስፖንስብል ኃላፊነት የሚገባው አካውንታብል የሆነ ለሚሰራ ተጠያቂነትም ያለበት ሰው ማፍራት አለባቸው ነው ያሉን እና እኔ ለትልቅ ተስፋ ነው የሰጠኝ
እንግዲህ የዚህን ሙሉ ቃለ ምልልስ በዌብሳይታችን ላይ bioa@amharic ላይ መከታተል ትችላላችሁ። ለዛሬ እንግዲህ ዝግጅታችንን በዚሁ ወደ ማጠናቀቁ ነው።
ዝግጅቶቻችንን በፌስቡክ @amharic በትዊተርም እንዲሁ #gabinavioa ብላችሁ በመጠቀም ወይም #bioaamharic ብላችሁ በመጠቀም ታገኙታላችሁ።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበሮ ነበር። ስናስተናግዳችሁ አመሸነው ደግሞ እኔ መስታወት አጣጋውና
ጽዮን ግርማ ነበር። ጉዟችሁ የሰመረ ይሁን ያሉ እንሰናበታለን።
መልካም ምሽት።
ቱንን ራዶኒ ሰገለ